የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ማክሰኞ ጥር 21 2011 ዓ.ም ምሽት ዝግጅቶችን ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። በትላንትናው ዕለት ከጭናቅሰን ከተማ አካባቢ ቤተ ክርስቲያን አንግሰው ወደ ጅጅጋ ከተማ ሲመለሱ በነበሩ ምዕመናን ላይ ጥቃት መፈጸሙንና ይህንን ተከትሎ በተነሳው ረብሻ ሁለት ሰዎች መገደላቸውን የከተማዋ ነዋሪዎች ለቪኦኤ ተናገሩ።
በቃ ሲሞክሩ ድንገት ሲወረወሩ አንድ የነሱ ፖሊስ ልጆቹን መጥቶ የገደለው።
ዝርዝር ዘገባ ይዘናል። በሙሉ ዘገባ የምንመለስበታለን። በሌላ በኩል የኦሮሞ ነጻነት ግንባርና የኦዲፒን በጋራ የመስራት ሁኔታን ለመቃኘት የተቋቋመውን ኮሚቴ የሰጠውን መግለጫ የተመለከተ ዘገባ አለን። በኦነግ ጥቃት ደረሰብን የሚሉ አቤቱታዎችንም ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። የዩናይትድ ስቴትስና ታሊባን በሚያደርጉት ንግግር ሁለት ቴክኒካዊ ቡድኖች ለመመስረት ተስማምተዋል። ዓላማ ውሎ አድሮ መላ የአሜሪካንና የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ወታደሮች ከሀገሪቱ ሲወጡ አሸባሪዎች አሜሪካንና አጋሮቿን ለማጥቃት የአፍጋኒስታን ምድር እንዳይጠቀሙ ለማገድ ስለሚቻልበት ሁኔታ በዝርዝር ለመነጋገር መሆኑን ታሊባን ገልጿል። ዋናው የታሊባን ተደራዳሪ ሙላህ ሼህ ሞሐመድ አስታይዚ ስታኒክዛይ ይህንን ያሉት ኳታር ላይ ከዩናይትድ ስቴትስ ልዩ የአፍጋኒስታን እርቅ ተወካይ ዛልመይ ሀሊ ዛድ ጋር ለአንድ ሳምንት ለሚጠጋ ጊዜ ያህል ከተነጋገሩ በኋላ ነው። ባለፈው ዓመት በሜዲተራንያንን ባህር አቋርጠው ወደ ውጭ እየጎርፉ ከነበሩ ፍልሰተኞችና ስደተኞች መካከል አስደንጋጭ ቁጥር ያላቸው ሕይወታቸውን እንዳጡ ዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር አስታወቀ። ዋና ጽሕፈት ቤቱን ካለበት ጄኔቫ ሊሳ ሽላይን ባደረሰችን ዘገባ መሰረት አምና የሜዲተራንያን ባህር ለማቋረጥ ከሞከሩ ስደተኞችና ፍልሰተኞች መካከል በአማካኝ ቁጥሩ በቀን 7 ይሞቱ ነበር ይላል የተባበሩት መንግስታት የስደተኞች መስሪያ ቤት ሪፖርት። በዚሁ መሰረት እንደ አውሮፓውያን አቆጣጠር በ2018 ዓመተ ምህረት ወደ 2275 ሰዎች ወይ ሞተዋል አሊያም የደረሱበት አልታወቀም ብሏል። ባለፈው ዓመት ቀደም ካሉት 5 ዓመታት ከነበረው ቁጥር ያነሰ ማለትም 139300 ሰዎች ናቸው አውሮፓ ለመድረስ የቻሉት ይላል ሪፖርቱ። እንደ አውሮፓውያን አቆጣጠር በ2017 ከሊቢያ ወደ አውሮፓ በተደረገ ጉዞ ከ38 ተጓዦች ውስጥ አንድ ሰው መሞቱን ድርጅቱ ገልጿል። ይህ አሃዝ ባለፈው በ2018 ከፍ ብሎ የ38 ተጓዦች ሳይሆን የ14 ተጓዦች አንድ ሰው ከነዚህ ውስጥ መሞታቸውም ታውቋል። የዩኤንኤችሲአር ቃል አቀባይ እንደተናገሩት ያኔ ነው ሜዲተራንያን የዓለማችንን ትልቁ የሞት ስፍራ ያደረገው። መንግስት ያልሆኑ ድርጅቶች ከባህር አካባቢ የሚደርስ አደጋ ለመግታት ጥረት ቢያደርጉ በ2018 ግን ጥረታቸው ቀንሷል ብለዋል። በመጨረሻም የብሪታንያ ከአውሮፓ ህብረት መውጣትን አስመልክቶ የሀገሪቱ የአውሮፓ ህብረት ተደራዳሪዎች ዛሬ የተለያየ አመለካከት አንጸባርቀዋል። የብሪታንያ የምክር ቤት አባላት ጠቅላይ ሚኒስትር ቴሬዛ ሜይ ያወጣጡን ስምምነት በሚመለከት ለውጥ እንዲደረግ እንዲጠይቁ የብሪታንያ የምክር ቤት አባላት ውክልና ተሰጥቶኛል ካሉ በኋላ ልዩነቶቹ ተሰምተዋል። ትላንት በብሪታንያ ምክር ቤት በተሰጡ ተከታታይ ድምጾች የብሪታንያ አወጣጥን አስመልክቶ በተደረገው ስምምነት ሜይ ለአየርላንድ የድንበር ውሳኔ አማራጭ ቅንጅቶች እንዲያደርጉ በሚያስችል ሁኔታ ለመደራደር ያላቸው እቅድ ይሁንታ አግኝቷል። የብሪታንያ ከአውሮፓ ህብረት መውጣት ዋና ጉዳይ የአውሮፓ ህብረት ተደራዳሪ ማይክል ባርነር አቋማቸውን ግልጽ አድርገዋል ብለዋል። ግልጽ ለማድረግ የሚፈልገው ነገር አንድ ብቻ ነው፣ ከብሪታንያ ጋር በተደራደርነው ስምምነት በመጽናት ረገድ በአንድነት እንቆማለን ብለዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን እናልፋለን። በትላንትናው ዕለት ከጭናክሰን ከተማ አካባቢ ቤተክርስቲያን አንግሰው ወደ ጅጅጋ ከተማ ሲመለሱ በነበሩ ምዕመናን ላይ ጥቃት መፈጸሙንና ይህንን ተከትሎ በተነሳው ረብሻ ሁለት ሰዎች መገደላቸውን የከተማዋ ነዋሪዎች ለቪኦኤ ገለጹ። የክልሉ ኮሚኒኬሽን ጉዳዮች ቢሮ በበኩሉ ድርጊቱን የፈጸሙት በድሬዳዋ የተፈጸመው ረብሻ በጅጅጋም እንዲደገም የሚፈልጉ የጥፋት ኃይሎች ናቸው ብለዋል። ከተማዋ አሁን ወደ ቀድሞ ሰላሟ ተመልሳለችም ተብሏል። አዲስ ኮል ተጨማሪ ዘገባ አለው።
በትላንትናው ዕለት የአስተርዮ ማርያም በዓል ምክንያት በማድረግ ከጅጅጋ ከተማ በቅርብ ርቀት ጭናክሰን ወረዳ ውስጥ ወደሚገኘው ቆጨር ማርያም ለንግስ ሄደው ሲመለሱ በነበሩ ምዕመናን ላይ ማንነታቸው ያልታወቁ አካላት ጥቃት እንደፈጸሙ ተገለጸ። በተቀራራቢ ጊዜም ጅጅጋ ከተማ ከ04 ቀበሌ የተነሱ ወጣቶች ክርስቲያኖች ወደሚበዙበት 06 ቀበሌ ጥቃት ሊፈጽሙ መሞከራቸውንም የአካባቢው ነዋሪዎች ተናግረዋል። ስለተፈጸመው ጥቃት የጅጅጋው ነዋሪ አቶ ጎልያድ መስፍን እንዲህ ይላሉ።
ትላንትና ቆጨር የሚባል ቦታ ላይ ማርያም ክብረ በዓል ነበረ። ክብረ በዓል ለማክበር የሃይማኖት ተከታዮች አክብረው ሲመለሱ መንገድ እየዘጉና ብዙ ሰዓት ያቆዩቸዋል። ከዛ መከላከያ ይሄድላቸውና መከላከያ ከፊት በቃ እየመራን ክፍል በድንጋይ ምና በሮባ ብዙ ሰው ምናምን ይጎዳሉ፣ መኪና ይተባበራሉ። ከዛ በኋላ በቃ እዚህ ሲገባ ነገሩ የተቀናጀ ነው እና ደግሞ በዚህ ከ04 የሚባል አካባቢ ተሰባስበው ወደ 06 ችግር የፈጠሩበት አካባቢ እንደዛ ተቀናጅተው ወደ 06 ሲመጡ የሰፈር ልጆች ደግሞ መንገድ ላይ ዘግተው ላለማሳለፍ ሲሞክሩ ድንጋይ ሲወረወሩ አንድ የነሱ ፖሊስ ያን ልጆቹን መጥቶ የገደለ ከዛ በኋላ ያን እዛ እንደገደለ ድጋሚ በጀርባ ዋና ቤዛቸው አለ ከታይዋን ምና የሚባል አዲሱ ታይዋን እዛ በጣም የተቀናጀና በጣም የተደራጁ በቁጥር የሚያታክቱ በውሎ ሲመጡ በጣም በቃ መከላከያ ታግሎ ታግሎ መጨረሻ መከራ ነው። በጭስ ቦምብ ምናምን ነገር እንትን የበተናቸው ከዛ በኋላ በቃ ያው ከመከላከያ ኃይልም ገብቶ ነገሮችን ኮንትሮል አድርገው
ድርጊቱ መፈጸሙን ያመኑት አዲሱ የሶማሌ ክልል ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱላሂ መሀመድ መውሊድ ስለ ድርጊቱ ፈጻሚዎች እንዲህ ብለውናል።
ይህ የተፈጠረው ያው አጋጣሚ ይሁን ዴሊብሬት የሌለ ሰዎች በፖለቲካ ምክንያት አድርጎ ይሁን መንግስት እየጣራ ነው ያለው ከፌደራል ጋር እንድለው ነው።
ምን ጉዳት ደረሰ? እስኪ የደረሰውን ጉዳት
ሁለት ሰው ነው የሞተው ነው የተባለው።
ማን ነው ገዳዩ?
አይታወቅም። እንግዲህ ያው ፌደራል ፖሊሲ ማን ነው በጥይት ላይ ተመታ ነው የሚባለው? ማን ደቶኮሴ ጸጥታዎች እያጣሩ ነው። ይሄ ነገር የፈጸሙት ግለሰቦች ግን መንግስት እያጣራ ነው ያለው። ምንድን ነው በስተጀርባቸው ያለው? ይሄ ነገር ፖለቲካሪ ነው ሆንት ብሎ ነው ህዝብን ከህዝብ ለመጋጨት ሃይማኖት ከሃይማኖት ጋር ለመጋጨት ተብሎ ነው። እግዚአብሔር አበረደ እንጂ ሌላ ዓላማ ያለው ግለሰቦች ስለነበሩ እሱን አሁን መንግስት እያጣራ ነው ያለው። ባለፈው የተነሳው ችግር እነዛ ሄጎቹ ባለፈው በፌስቡክ በምናምን ሲለቁ ሲጫራቸው የነበሩት ወሬ ነው። አሁንም ተግባራዊ ለማድረግ ይፈልጉት
ድሬዳዋ ላይ የተጀመረው ማለት ነው።
ወደዚህም ኢምፖርት ለማድረግ ነው፣ ወደዚህ ወደ እኛ ለማዛወር ነው የፈለጉት። እና እዚህም ሴሎች ስላላቸው ለዛ ነው መንግስት በጥብቅ ከፌደራል ከክልልም አንድ ላይ ሆነው ጸጥታ ኃይሎቹ በደንብ እየሰሩ ነው ያሉት።
በአሁኑ ሰዓት የመከላከያ ኃይል ከክልሉ ፖሊስ ጋር በመተባበር ሰላም እያስከበረ መሆኑን አቶ አብዱላሂ ተናግረዋል። በጅጅጋ ከተማ ሐምሌ 28 ቀን 2010 ዓ.ም ሄጎ ተብለው የተደራጁ ቡድኖች በቤተ ክርስቲያንና በምዕመናን ላይ እንዲሁም ሶማሌ ባልሆኑ የክልሉ ነዋሪዎች ላይ የዘረፋ፣ ግድያ፣ ቃጠሎና አስገድዶ መድፈር ወንጀሎችን መፈጸማቸውን ገልጾ ክስ መመስረቱን የፌዴራል አቃቤ ሕግ ባለፈው ሳምንት አስታውቆ ነበር። የክልሉ ነዋሪዎች ግን አመራሮች እንጂ የድርጊቱ ፈጻሚዎች ለፍርድ ባለመቅረባቸው ተመሳሳይ ጥቃት ሊሞከር ወቅቷል ይላሉ።
ምናምን የሚባሉ ተደራጅተው በቃ በሐምሌ 28 ያን ሁላ ጥፋት አጥፍተው ምንም ነገር ያልተባሉ አመራሮቻቸው ብቻ ናቸው የታሰሩት። አንድ ዋና ዋናዎቹ ሌሎቹ ያን ሁላ ጥፋት ያጠፉት እንዳሉ ከተማው ቁጭ ይውሏል።
የፌዴራል አቃቢ ሕግ ህዝብ ግንኙነት ዳይሬክተር አቶ ዝናቡ ቱኑ ግን እኛ ማስረጃ ያገኘንባቸውን ነው የከሰስ ነው ይላሉ።
ማንኛውም ዜጋ ወንጀሉን እስካላገኘበት ድረስ ንጹህ ነው ብሎን አለ የምገምተው። በእኛ ደረጃ አቃቢ ሕግ ፖሊስ ባደረጋቸው ምርመራ በተጨባጭ በወንጀል ተሳትፏል ሊከሰሱ ይገባሉ ብሎ የለያቸውን ባለፈው መግለጫ ዝርዝር መግለጫ ሰጥተንበታል።
46ቱ ማለት ነው።
46ቱ ማለት ነው። ከዛ ውስጥ የተወሰኑቱ ማረሚያ ቤት አሉ፣ የተወሰኑ ደግሞ አሁንም የሚፈለጉና ክስ ግን በሌሉበት ደግሞ ክስ መስርተናል። በስም ዝርዝር አለይተን ማለት ነው። አሁን ሚስተር ኤክስ አይቀር የሚባል ካለን ደግሞ ይዛው ምስል ለመሳተፉ እርግጠኛ የሆነ አካል በሙሉ እዛ ለአካባቢም የጸጥታ መዋቅር አለ ለፖሊስም ለምንም ይህን መረጃ እየሰጠ ግን ወንጀለኛ የሆነ ሰው ሁሉ መጠየቅ አለበት። እኛ ሁሉ የምንለው ህዝቡ እንዲተባበረን ነው የምንለው።
በአሁኑ ሰዓት የጅጅጋ ከተማ ወደ ቀድሞ መረጋጋት አመመለሷን ነዋሪዎችም የክልሉ ኮሙኒኬሽን ጉዳዮች ቢሮም ለቪኦኤ ተናግረዋል። በአዲሱ ያቶ ሙስጠፋ አስተዳደር ሶማሌ ሆኑትም ያልሆኑትም በርካታ የክልሉ ነዋሪዎች ተስፋ አላቸው። ሆኖም መጪውን ጊዜ ከስጋት ነጻ ለማድረግ ተጨማሪ ስራዎች መሰራት አለባቸው ይላሉ። አሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮን ለኝ ድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በኦሮሞ ዴሞክራሲያዊ ፓርቲና ኦነግ መካከል የተዋቀረው የአባገዳዎችና ሽማግሌዎች የእርቅ ሂደት የቴክኒክ ኮሚቴ የእርቅ ሂደቱ ተስፋ ሰጪ መሆኑንና ከሚመለከታቸው አካላት ጋር ውይይት መደረጉን ገለጸ። በሰላም ስምምነቱ የተኩስና ግጭት ማቆም ስምምነት ቢደረግም ሰዎች በተለያዩ ቦታዎች እየሞቱ እንደሆነ የተጠየቁት አቶ ጀዋርና አቶ በቀለ ችግሩን ተከትሎ ከሁለቱም ወገን ስሞታ እየቀረበና ህዝቡም ስለ ችግሩ እየተናገረ ነው፣ ለመፍትሄው ከሚመለከታቸው አካላት ጋር እየተወያየን ነው ብለዋል። የቴክኒክ ኮሚቴውን በመወከል ለመገናኛ ብዙሃን መግለጫ የሰጡት የኦኤምኤን የኦሮሞ ሚዲያ ኔትወርክ ዳይሬክተር አቶ ጀዋርና የኦፌኮ ዋና ጸሐፊ አቶ በቀለ ገርባ የቴክኒክ ኮሚቴው በስምንት ቡድን በመከፋፈል ለውሳኔ ተግባር ወደ ተግባር ወደ ተለያዩ አካባቢዎች ይሰማራል ብለዋል። ሙክታር ጀማል ዝርዝር አለው።
በኦሮሞ ነጻነት ግንባርና መንግስት መካከል ያለውን ውዝግብ ለመፍታት የተቋቋመውን የእርቅ የቴክኒክ ኮሚቴ በመወከል ለመገናኛ ብዙሃን መግለጫ የሰጡት የኦሮሚያ ሚዲያ ኔትወርክ ዳይሬክተር አቶ ጀዋር መሐመድ እና የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ገርባ እንዳስታወቁት ኮሚቴው በተለያዩ አቅጣጫዎች በመሰማራት የኦሮሞ ነጻነት ግንባር ሰራዊት ወደ ስልጠና የሚገባበትን ሂደት ውሳኔውን ተግባራዊ ለማድረግ ይንቀሳቀሳል ብለዋል። የኦሮሞ ነጻነት ግንባር ተዋጊዎችም በዚሁ ሂደት ወደ ማዕከል እንደሚሰባሰቡ አቶ በቀለ ተናግረዋል።
ይሄ ኃላፊነት እንደተሰጠን ወዲያውኑ ስብሰባ አድርገን እቅዶችን አውጥተናል። በስምንት ቦታዎች የሚሰባሰቡበትና ለተዋጊዎቹ አቀባበል የሚደረግበት ቦታ ተወስኗል። ወደ ካምፕ የሚገቡበት ጊዜም ተወስኗል። በዛ መሰረት በዚህ ውስጥ መሳተፍ ያለባቸው የመንግስት አካላትና ድጋፍ ማድረግ ያለባቸው የመንግስት አካላት ስላሉ ለተግባራዊነቱ መንግስቱ ሙሉ በሙሉ መሳተፍ ስላለበትና ማገዝ ስላለበት ያንን ለመጠየቅ ይሄንን ሰሞን ከመንግስት ጋራ መንግስት አካላትንና ባለስልጣኖችን ለማግኘት አንዳንድ ሙከራዎችን አድርገናል። ሙከራዎቹ ከሞላ ጎደል የተሳኩ ናቸው።
የሰላም ሂደቱን ገቢራዊ ለማድረግ የወጣውን እቅድ በአስቸኳይ ለመፈጸም የቴክኒክ ኮሚቴውም ሆነ አባገዳዎች ተግተው እየሰሩ መሆኑን ተነግሯል። ለተፈጻሚነቱም ከሁለቱም ወገኖች አዎንታዊ መልስ እንዳገኙም ነው አቶ በቀለ ገርባና አቶ ጀዋር መሐመድ ለመገናኛ ብዙሃን የተናገሩት። ከኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ጋር ያደረጉት ውይይትም አመርቂ መሆኑንና በሂደቱ ላይ እንደሚደግፏቸው እንዳሳወቋቸው ተናግረዋል። የሰላም ውይይቱ ከተጀመረና የተኩስ አቁም ስምምነት ላይ ከተደረሰ በኋላም ቢሆን የተለያዩ ጥቃቶች እየተፈጸሙና ሰዎች እየሞቱ መሆኑን እየተጠየቁት የኮሚቴው ተወካዮች በተለያዩ ቦታ እውነትም ችግሩ እየተንጸባረቁ መሆኑን ተናግረዋል። አቶ ጀዋርም ይህን መልሰዋል።
በተለይ በመንግስት አካባቢ ያለው የአመራር በውጪ ለስራ ስለነበሩ አሁን ወንድሜ የጠየቃቸውን ነገሮች ለማስፈጸም ትንሽ አስቸጋሪ ነበር። አሁን ግን ወደ ሀገር ቤት ተመልሰው በሙሉ ተሳትፎ ላይ ነው ያሉት። ግጭቶች እንዲቆሙ፣ ችግሮች እንዲፈቱ እየጣርን ነው። መፈታትም አለባቸው። ትልቁ ቁም ነገር ለሀገርም ሆነ ለህዝብ የሚጠቅመው መፋለም ሳይሆን የሀገራችን ልሂቃን፣ የሀገራችን ወጣቶች በመድረክ በመሰባሰብ መወያየት ነው ብለን ነው የምናስበው። ይህ እንግዲህ በሁለቱም ወገን ተቀባይነት አግኝቶ እየሰራንበት ያለ ነው።
የሰላም ሂደቱ እንዲሳካ ሁሉም የበኩሉን ኃላፊነት እንዲወጣና የጫካ ጦርነት ብቻ ሳይሆን ከመገናኛ ብዙሃን ጦርነትም ሁለቱም አካል እንዲታቀብም ጥሪ አቅርበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። የኦነግ ታጣቂዎች አራት ሰዎችን እንደገደሉ የአማሮ ወረዳ ነዋሪዎች በትላንትናው ዕለት ተናግረዋል። የተገደሉት ሰዎች ከአርባ ምንጭ በኮንሶ አድርገው ቡርጂ ወረዳ አቋርጠው ወደ አማሮ ኬላ ይጓዙ እንደነበሩም ገልጸዋል። የክልሉ ፕሬዚዳንት አቶ ሚሊዮን ማቴዎስ በአማሮ ቡርጂ ህዝቦች ላይ የሚደርሰው ጥቃት ከደቡብ ክልል መንግስት አቅም በላይ ነው ብለዋል። ከትላንት በስቲያ የተገደሉ ሁለት አርሶ አደሮችን ጨምሮ በአጠቃላይ 82 ሰዎች መገደላቸውም ተገልጿል። የኦነግ ሊቀመንበር አቶ ዳውድ ኢብሳ ከትላንት በስቲያ በቀጠናው የተፈጸመ ስላለው ጥቃት መረጃው እንደሌላቸው መግለጻቸው ይታወሳል። ዮናታን ዘብዲዮስ ተከታዩን ሪፖርት ልኮልናል።
የኦነግ ታጣቂዎች ባደረሱት ጥቃት 4 ሰዎች መገደላቸው ነው የአማሮ ረነዋሮች ተናገሩት። የተገደሉ ሲቪሎች ከአርባ ምንጭ ተነስቶ በኮንሶ ዞን ከአራት ከተማ አድርገው የቡርጂ ወረዳ አቋርጠው አማሮ ኬሌ በመምጣት ላይ ሳሉ ነበር በኮንሶና በቡርጂ መካከል በሚገኘው ሰገን በተባለ በረሃ ላይ ተገደሉ የተባለው። ሲጓዙበት የነበረውን አይሱዙ የከባድ ጭነት ማመላለሻ መኪና አስቆመው በአሰቃቂ ሁኔታ እንደገደሏቸው ነው ስማቸው እንዲጠቀስ ያልፈለጉ የአይን እማኝ ከቦታው ለቪዮ የተናገሩት።
አራት ተሳፋሪና አንድ ሹፌር የሚሄድ መኪና ዳገት ላይ አራት የሆነ ታጣቂዎች ወጥተው ሰው ከሹፌሩ ውጭ ሹፌሩን ቆስሏል። እዚህ ፍሬም ስቦ እሱ ወደ ጫካ ሸሽቶ ማለት እሱ አምልጧል። ግን አራት ሰዎችን ገለው መኪናውንም ከጥቅም ውስጥ አድርገው ሰዎቹን መግደል ብቻ ሳይሆን ሰብአዊ የሆነ ድርጊት ፈጽሞባቸው በደራል። በዚህ ሰዓት ከቡርጂ ወደ ሞያ የሚሄድና ከቡርጂ ወደ ኮንሶ የሚሄዱ መኪኖች ሲመጡ ደርሰውባቸው አይተው እነሱ ሲደርሱ
መኪናውን ሲያሽከረክር የነበረው ሹፌር ተጎድቶ በቡርጂ ወረዳ ጤና ጣቢያ ሕክምና የተደረገለት ይገኛል ነው ያሉትም። የተገደሉ ሲቪሎች የደርባ የአልፎጮና የቡኒቲ ቀበሌ ነዋሪዎች ናቸውም ተብሏል። ከአማሮ ወረዳ አስተያየት ለቪዮ የሰጡት አቶ አማሪ አክልሉ ዛሬ 4 ሲቪሎች በተገደሉበት ስፍራ ኦነግ በተደጋጋሚ ጊዜ ጥቃት እንደሚያደርስ ተናግሯል። የኦነግ ሰራዊት ወደ ካምፕ የገባ ነው የተባለውም ሐሰት ነው በማለት ተናግረዋል። አቶ አማሪም
ከዚህ በፊት እንደዚህ ያለ አደጋዎች አልፎ አልፎ ይከሰት ነበረ። ትላንትም አንድ ሹፌር ሊዘርፉ ሲሉ ነው አጋጣሚ መከላከያ ደርሶ ያዳናቸው። ያው እዛ በረሃ ላይ በከፍተኛ ሁኔታ የታጠቀ ኃይል አለ የኦነግ ሰራዊት። አጠቃላይ ገላና ሸለቆ ኦነግ ሰራዊት የምዕራብ ጉጂ ዞንም እንደተቆጣጠረ ነው።
በቀጠናው ኦነግ የሚያደርሰው ጥቃትና የኦነግ የበላይነት ከሁለቱም ክልሎች አቅም በላይ መሆኑ ተናግሯል።
እስካሁን ወደ ካምፕ የገባ ኦነግ ሰራዊት እነሱ በአብ ደረጃ ነው የሚባለው እንጂ እንዳለ ከነጭ ሳር ከጋሸ እስከ ላዶ ከላዶ እስከ ቦንዲቻ የሚባል የምዕራብ ጉጂ ዞን ገላና ወረዳ ስር ያሉ እንዳለ ይዛ ያሉት ኦልሬዲ እንዳለ እንደተቆጣጠሩ ነው ያሉት። ማንም እነሱ የነካቸው የለም እንዳለ እስካሁን ጥቃት ያደረሱ ናለ። ትላንትና በ19ም እንደዛ 2 ሰው ከሸሮ ቀበሌ ላይ ሞቷል። ትላንት ይሁድ ሳምንት ማለት ነው 1 ሰው እንደዚሁ 2 ሰው ቆስሎ 1 ሰው ሞቷል። ስለዚህ በከፍተኛ ሁኔታ ጥቃቱ እንደቀጠለ እስካሁን በትክሞር ውስጥ ብቻ 7 ሰው ለህልፈት ህይወት የተዳረገ በጉጂ ታጠቁ ኃይሎች እና በኦነግ ሰራዊት ነው። ከፋል መንግስት ቢኖርም ይሄ ነው የሚባል ስራ የሚሰራ አካል የለም። ያው ከአቅማቸው በላይ ነው። ከደቡብ ክልል አቅም በላይ ነው። ከኦሮሚያ ክልል አቅም በላይ ነው። ፌዴራል መንግስት ጣልቃ ካልገባ በስተቀር ምንም ውጤት አይመጣም።
ስማቸው እንዲገለጽ ያልፈለጉት የቡርጂ ወረዳ ነዋሪም መንግስት በቀጠናው ያለውን የኦነግ ጥቃት ማስቆም አልቻለም ሲሉ ይከሳሉ።
መንግስት በአንድ በኩል ከኦነግ ጋር ታርቅ ያለው ከኦነግ ጋር ከፌዴራል ከኦነግ ጋር ነገሮችን አስተካክያል ብላል። ነገር ግን መንግስት ባለበት ሀገር በየጊዜው እዚህ አካባቢ ምናልባት ከዚህ ውስጥ ያለውን ነገር ስምታችሁታል አልታቁታላችሁ። ይህ ጊዜው ነው ሰው የሚሞተው። እዚሁ አካባቢ ብቻ 5 ሰው ሞቷል። ከዚህ በፊት እንደዚሁ 5 ሰው ከዚህ በፊት አንድ ባለናሚ የስምንት ወር እርጉዝ ሴት የሞተችበት ቦታ ነው። ቦታው እዛው ቦታ ላይ ነው። አሁንም አድብተው ከጠዋቱ 1 ሰዓት አካል 1 ሰዓት ሊሞላ አንድ 10 ደቂቃ ሲቀር አካባቢ አድብተው ነው የገደሏቸው።
ጥቃት አድራሹ የታጠቀ የኦነግ ሰራዊት ነው የሚለው በአካባቢው የሚገኘው የመከላከያ ሰራዊት ሻለቃ ጌታቸው ታምራት ትኩረት ባለመሰጠቱ ጥቃቱ በተደጋጋሚ ጊዜ እንደሚደርስ ተናግረዋል። ከዚህ ጋር በተያያዘ የኦነግ ሊቀመንበር አቶ ዳውድ ኢብሳ ትላንት ስናነጋግር በቀጠናው የተፈጸመ ስላለው ጥቃት መረጃው የለኝም ማለታቸው ይታወሳል። የክልሉ ፕሬዚዳንት አቶ ሚሊዮን ማቶስ በበኩላቸው በአማሮና በቡርጂ ህዝቦች ላይ የሚደርሰው ጥቃት ከደቡብ ክልል መንግስት አቅም በላይ ነው ብለዋል።
በእርግጥ ያው ከአማሮና ከቡርጂ አካባቢ የሚነሳው ነገር አንድ መታወቂያ ያለበት የክልሉ መንግስት ከአቅሙ በላይ ነው።
መንግስት ችግሩን ለመፍታት ጥረት ቢያደርግም ዛሬም ዜጎች በታጠቀ ኃይል እየተገደሉ መሆናቸውን ተናግረው በክልሎች አቅም ብቻ የሚፈታ ችግር አለመሆኑን ገልጿል።
በሁለት ክልሎች መካከል ነው። በፌዴራል ደረጃ ጣልቃ ተገብቶ መፍታት ስላለበት ፌዴራል መንግስት ሰላምን ለማረጋጋት እየሰራ ነው ያለ ገነዘባለ። በዚህ መካከል ግን ዜጎቻችን እየሞቱ ናቸው። ስለዚህ ከዜጋው የሚነሳው ጥያቄ ተገቢነት ያለው ነው ብዬ ነው የማስበው። ግን ደግሞ ከአፈታት አንጻር የሚወሳሰቡ ነገሮች አሉ በአካባቢው ላይ ከታጠቀ ኃይል ጋር ተያይዘውና ይህንን አሁን መንግስት የተለያዩ ስራዎችን ለመስራት ሞክሯል። እየጠበቅ ነው ያው በአጭር ጊዜ ውስጥ ወደ መፍትሄ ይመጣል ብለን ያሰብ ነው። የተጀመሩ ስራዎች አሉ፣ ግን ደግሞ አሁንም ቢሆን ሞት ስላለ ይህንን ሊያስቀር የሚችሉ ስራዎች መስራት እንዳለብን የምናስበው ና
ከትላንት በስቲያ የታጠቀ ኃይል አደረሰ በተባለው ጥቃት ከአማሮ ወረዳ ሻሮ ቀበሌ 2 አርሶ አደሮች መገደላቸውን የተናገሩት ነዋሪዎች ዛሬ በሰገን በረሃ ከተገደሉ 4 ሰዎች ጋር እስካሁን 82 ሰዎች መገደላቸውን ተናግሯል። ለአሜሪካ ድምጽ ራዲዮም ዮናታን ዘብድዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባም በ ኦሮሚያ ክልል በነቀምት አካባቢ ሰዎች እየታሰሩ መሆኑን የታሰሩት ሰዎችም ከኦሮሞ ነጻነት ግንባር ወይም ከኦነግ ጋር ንክኪ አላችሁ በሚል እንደሆነ ናኮር መልካ ከነቀምቴ ባጠናቀረው ዘገባ አድርሶናል።
ወይዘሮ ወርቃየው ጉደታ አቢዶንጎሮ ወረዳ ቱሉ ጋና ቀበሌ ነው የሚኖሩት። ባለቤታቸው አባገዳ ለታ አቢሼ ባለፈው ሳምንት ቁጥጥር ስር እንደዋሉ ተናግረዋል።
የትላንት ሳምንት ሰኞ ዕለት በጽፈት ቤት እንደሚፈለግ ነግረውት ይዘውት ሄዱ። ሁለት ቀን የት እንደወሰዱት አላውቅም ነበር። በጣም ተጨናንቀን ስናለቅስ ነበር። ቆይቶ በሆሮ ጉድሩ ሻምቡ ከተማ መታሰሩን ሰማን።
ወይዘሮ ወርቃየው አባገዳ ለታብሼ ከዚህ ቀደምም ሲታሰሩ እንደነበርና የዛሬ 2 ዓመት ገደማም ጦላይ ታስረው እንደነበር አስታውሰዋል። የአቤዶንጎሮ ወረዳ ነዋሪ አቶ ጅሬኛ ቢየና ለቪኦኤ እንደተናገሩት ቁጥራቸው ከ20 በላይ የሆኑ ግለሰቦች ባለፈው ሳምንት በማዘዣ ማዕከሉ ተይዘዋል። ከተያዙት መካከል አባገዳዎች፣ መምህራን፣ አርሶ አደሮችና የወረዳው ኦዴፓ ጽህፈት ቤት ኃላፊም ይገኙበታል ብለዋል።
ከታሰሩት መካከል አብዛኞቹ አርሶ አደሮች ናቸው። በጦሮ ቦራ ከሚባልና ከዚህ 12 ኪሎ ሜትር ከሚርቅ ቦታ ነው የወሰዷቸው። የወረዳው አባገዳዎችም ታስረዋል። ለምሳሌ አባገዳ አበበ ቦረናና አብሼ ለታ ይገኙበታል። ወጣቶችም ታስረዋል። ሆማ ጋሌላ ከሚባል ቀበሌ የመጡም አሉ። በ1996 ዓ.ም ከሐረር ተፈናቅለው የመጡም አሉበት። አበበ ነሞምሳ የሚባል የሆስፒታል ጥበቃ ሠራተኛ፣ የቱሉ ጋና ቀበሌ ሊቀመንበርና የአዴፓ ጽህፈት ቤት ኃላፊም ተይዘዋል።
ግለሰቦቹ በማዘዣ ማዕከሉ ቁጥጥር ስር ያዋሉት የኦሮሞ ነጻነት ግንባር ኦነግን ትደግፋላችሁ ተብለው ነው ብለውኛል አቶ ጅሬኛ።
ያኔ እንግዲህ ለማረጋጋት አብረው እየሄዱ ነበር። ለምሳሌ ነገራ አሻ የተባሉ መምህር ምንም አላጠፉም። ኦነግ በዚህ ሲንቀሳቀስ አባገዳዎችና ሌሎችም ሰዎች ህብረተሰቡን ለማረጋጋት አብረው ሲሄዱ ነበር።
ታሳሪዎቹ በአሁኑ ሰዓት ሻምቡ ከተማ በማዘዣ ማዕከሉ ካምፕ እንደሚገኙና እስካሁን ምንም አይነት ጥያቄ እንዳልቀረበላቸው መስማታቸውንም አቶ ጅሬኛ ብየና ተናግረዋል። የወረዳውን አስተዳዳሪ አቶ ገመቹ ነገሪን በእጅ ስልካቸው ለማግኘት ያደረግነው ሙከራ ይህንን ዘገባ እስካጠናከርን ድረስ ስልካቸው ጥሪ የማይቀበል በመሆኑ አልተሳካም። የሆሮ ጉድሮ ወለጋ ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ለሊሳ በቀለ በበኩላቸው ቆይተው መልስ እንደሚሰጡ ከነገሩን በኋላ ስልካቸው ላይ በተደጋጋሚ ብደውልም ላገኛቸው አልቻልኩም። ቀድሜ ስደውልላቸው ግን ይህንን መልስ ሰጥተውኝ ነበር
ይላሉ። ግን በተጨባጭ ያየነው ነገር የለም። ወረዳ ላይ ካሉ ባልደረቦቼ አጣርቼ ትክክለኛ መረጃ ብሰጥ አይሻልም?
በተመሳሳይ ሁኔታ በምስራቅ ወለጋ ሊሙ ገሊላ ወረዳም ሰዎች በማዘዣ ማዕከሉ ቁጥጥር ስር ውለዋል ሲሉ አቶ በንቲ ለሙ የተባሉ የወረዳው ነዋሪ ተናግረዋል። 10 የገሊላ ከተማ ነዋሪዎች የኦሮሞ ነጻነት ግንባርን በመደገፍ ተጠርጥረው ባለፈው ሳምንት ቅዳሜ በማዘዣ ማዕከሉ ቁጥጥር ስር ውለዋልም ብለዋል።
ባለፈው ቅዳሜ ቄስ መልካሙና ቄስ መሰረትን ይዘው ደበደቧቸው። ሌሎች ልጆችንም ይዘዋል። አምሳል ሸምሱና በላይ በየነ የተባሉ ግለሰቦችም አስረዋል። እናንተ ኦነግን ትደግፋላችሁ፣ ምግብ ታቀርቡላችኋላችሁ፣ እንዲያውም ጸጉራችሁ የኦነግ ነው፣ ኦነግ ናችሁ ብለው ነው ሲያስሩ የነበሩት። ማሞ አበበ የሚባሉ ግለሰብ መምህር ናቸው። ስለታሰሩ ፈተና ሳይፈተኑ ቀርተዋል ተማሪዎች።
የኦሮሞ ነጻነት ግንባር ኦነግና የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ባለፈው ሳምንት እርቅ ማውረዳቸውን ይፋ ካደረጉ በኋላ በኦነግ ደጋፊነት ሰዎችን ማሰር አግባብነት የለውም ብለዋል። ሁለቱ ወንድሞቹ እንደታሰሩ የተናገረው አብዲ ገመዳ የተባለ ግለሰብም ስለ ሁኔታው እንዲህ አብራርቶልኛል።
አንዱ ምክንያት የሚጠይቅ ሰው የለም። ለምሳሌ ታሪኩ ገመዳ የተባለው ወንድሜ የስድስተኛ ክፍል ተማሪ ነው። የኮበለለ ሰው እናንተ መካከል አለ ነው ያሉን። እኛ ጋር ማንም ኮብልሎ አልመጣም፣ መረጃው ለእኛ አዲስ ነው ብለናቸዋል።
የወረዳው አስተዳዳሪ አቶ አብዲሳ ቀናጋ ደውዬ ለሥራ ጉዳይ አዳማ ከሄዱ አንድ ሳምንት እንዳለፋቸው ጠቅሰው ስለ ሰዎች መታሰር ምንም አይነት መረጃ እንደሌላቸው ተናግረዋል። ከጥቂት ቀናት በኋላ ስለሚመለሱ ስለ ጉዳዩ አጣርተው ገለጻ ሰጣለውም ብለዋል። እሳቸው በወረዳው እያሉ ስለነበረው ሁኔታ ግን እንዲያብራርተዋል።
እንደዚህ ያለ መረጃ የለኝም። የጸጥታ ጽሕፈት ቤት ኃላፊም ከእኔ ጋር ነው። ከሥራ ፈጻሚዎች ውጪ ማንም እዚያ የለም። ማን እንደያዛቸው የማውቀው ነገር የለኝም። ሰዎች ስለመያዛቸውም ካንተ ነው የምሰማው።
ባለፈው ሳምንት በአምቦ ከተማ በኦነግና በኦዴፓ መካከል የነበረው ቅራኔ ተፈቶ እርቅ መፈጠሩን የተቋቋመው የቴክኒክ ኮሚቴ ማሳወቁን መዘገባችን ይታወሳል።
ለአሜሪካ ድምፅ ናኮር መልካ ነቀምቴ።
ናኮርን ላደረሰን ዘገባ እናመሰግናለን። አድማጮች፣ ወደ መጨረሻ ዘገባችን ነው የምናልፈው። ባለፈው ዓመት በሜዲተራንያን ባህር አቋርጠው ወደ ውጭ ጎርፉ ከነበሩ ሰልፈኞችና ፍልሰተኞች መካከል አስደንጋጭ ቁጥር ያላቸው ሕይወታቸውን እንዳጡ ዩኤንኤችሲአር አስታውቋል። ዋና ጽሕፈት ቤቱ ካለበት ከጄኔቭ የተላከልን ሊሳ ሽላይንን ዘገባ አዲሱ አበበ አጠር አድርጎ ይዞታል።
አምና የሜዲትሬንያንን ባህር ለማቋረጥ ከሞከሩ ስደተኞችና ፍልሰተኞች መካከል በአማካኝ ቁጥር በቀን 6 ሰዎች ይሞቱ ነበር ይላል የተባበሩት መንግስታት ድርጅት የስደተኞች መስሪያ ቤት። በዚሁ መሰረት እንደ አውሮፓ አቆጣጠር ባለፈው 2018 ዓ.ም ወደ 2275 ሰዎች ወይ ሞተዋል አሊያም የደረሱበት አልታወቀም። እንደ አውሮፓ አቆጣጠር በ2017 ከሊቢያ ወደ አውሮፓ ከተደረገ ጉዞ ከ38 ተጓዦች አንድ ሰው መሞቱን UNHCR ገልጧል። ይህ አሃዝ ባለፈው 2018 ከፍ ብሎ በየ38 ተጓዥ ሳይሆን በየ14 ተጓዦች አንድ ሰው መሞቱን አስታውቋል። የUNHCR ቃል አቀባይ የሆኑት ሊዝ ስሮሴል ለቪኦኤ ሲናገሩ የስደተኞችና ፍልሰተኞች ሞት የበዛው በሜዲትሬኒያን የአደጋ ማስወገጃ አገልግሎት በመቀነሱ ነው ይላሉ።
That really has resulted in the Mediterranean being the world's deadliest sea crossing. Non-governmental organizations.
ያ ነው ሜዲትሬኒያን የዓለማችን ትልቁ የሞት ስፍራ ያደረገው። መንግስታዊ ያልሆኑ ድርጅቶች ባህር አካባቢ የሚደርስን አደጋ ለመክታት ጥረት ቢያደርጉም በ2018 ግን ጥረታቸው ቀንሷል። እና አሁን የምናየው ምንድነው? አደጋውን ለመቀነስና ለማቆም የሚደረግ ጥረት መቋረጡን ነው። ህዝብም ተስፋ በመቁረጥ መጓዙን አልተወም። የሚከተለው ግን ያው ሞት ነው።
ለነገሩ የአደጋ ማስወገጃ ዘዴዎችን መቀጠሉም ሆነ ማዘጋጀቱ ብቻውን ሞትን አያስቀርም የሚሉት የዩኤንኤችሲአር ቃል አቀባይዋ ትሮሰል፣ ሰዎች በመሰረቱ አገሮቻቸውን ትተው የሚሰደዱት ወከባንና እንግልትን ብሎም ድህነትን ሽሽት እንደሆነ ገልጠዋል። ይህ ደግሞ የመላው አውሮፓ ኃላፊነትና ሸክም እንደሆነም አክለው አሳስበዋል።
አድማጮች፣ እንግዲህ ዛሬ ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። ሞክቢል ያቢሮ ዝግጅቱን በማቀናበር የቴክኒክ መሐንዲሱ ደግሞ አልፈሬዶ አልሳንቶስ አብሮን ነበረ። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። ደህና ደሩ።
Yeah, go to bed, bed, die. Tunin, radunisakal Amerikati.